Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የሮብ ግንቦት 4 2013 ፕሮግራማችንን እናቀርባለን። አድማጮች ከምሽቱ ዝግጅቶቻችን ጥቂቶቹን እናሰማ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጀፍሪ ፌልትማን ከልዑካን ቡድናቸው ጋር ወደ ኢትዮጵያ ጉብኝት አድርገው ከሀገሪቱ ባለስልጣናት ጋር ውይይት ማካሄዳቸውን አምባሳደር ዲና ሙፍቲ ተናገሩ። ከቤኒሻንጉል ጉሙዝ ክልል የተለያዩ አካባቢዎች ተፈናቅለው በመተክል ዞን ራንች በተባለ ጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በጎርፍ አደጋ ድንኳኖቻቸው በመፍረሳቸው መጠለያ ማጣታቸውን ገለጹ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጀፍሪ ፌልትማን ከኢትዮጵያ ባለስልጣናት ጋር በተለያዩ ጉዳዮች ላይ ውይይት ማካሄዳቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አስታውቀዋል። ውይይቱን ተከትሎም ከዚህ ቀደም ለረዴት ሰራተኞች ይሰጥ የነበረው የአንድ ወር ቪዛ እንዲራዘም መወሰኑን አክለው ገልጸዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የሱዳን መርማሪዎች ከሁለት ዓመታት በፊት ዲሞክራሲን በመጠየቅ ሰላማዊ ሰልፍ በወጡ የሀገሪቱ ዜጎች ላይ በተወሰደው እርምጃ ዙሪያ ማብራሪያ እንዲሰጡ የሀገሪቱን ከፍተኛ የጦር አዛዥ ጠይቀዋል። ይሁን እንጂ የመብት ተሟጋጆችና ጥቃት የደረሰባቸው ቤተሰቦች የጦር አዛዦቹ ለፍርድ የመቅረባቸው ጉዳይ ላይ ጥርጣሬ አላቸው። ናባ ሙሄዲን ከካርቱም ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች።
በሱዳን ምርመራ እየተደረገባቸው ካሉ የጦር አዛዦች መካከል የሉዓላዊው ምክር ቤት መሪ የሆኑት ጀነራል አብዱል ፈታህ አልብርሃንና ፈጣን የድጋፍ ኃይል የተሰኘው አወዛጋቢ ቡድን መሪ መሐመድ ሐምዳን ዳጋሎ ይገኙበታል። ከሁለት ዓመት በፊት ተደርጎ በነበረው የተቃውሞ ሰልፍ ላይ ከ120 ሰዎች በላይ መሞት ምክንያት የሆነውን ኃይል በመጠቀም የመብት ተከራካሪ ቡድኖች ሁለቱንም ይከሷቸዋል። ጉዳዩን የሚያጣራ ልዩ የምርመራ ኮሚቴ በግንቦት 2010 ተመረጥ የተቋቋመ ሲሆን እስካሁን ከ3000 በላይ ምስክሮች ቃላቸውን ለኮሚቴው ሰጥተዋል። በበይነ መረብ አማካኝነት በተደረገ ቃለ መጠይቅም የኮሚቴው ኃላፊ ናቤ አዴብ በጀነራሎቹ ላይ ምርመራ እየተደረገ መሆኑን የተናገሩ ሲሆን በጉዳዩ ላይ ጠቃሚ መረጃ ያለው ማንኛውም ሰው ተጠርቶ ቃሉን እንዲሰጥ ተደርጓል። ማንም ያንን የተቃወመ የለም። ቃሉን መስጠት ፈልጎ የተከለከለም አንድም ሰው የለም ብለዋል። እንደ አውሮፓውያን አቆጣጠር በግንቦት 2019 ዓ.ም ዲሞክራሲን በመደገፍ በካርቱም የወጡ በሺዎች የሚቆጠሩ ሰዎች ላይ የጸጥታ ኃይል ጥቃት አድርሰዋል። ከጥቃቱ በኋላ በወቅቱ በስልጣን ላይ የነበረው የገዢው ኃይል ቃል አቀባይ የነበሩት ጀነራል ሻምስ አልዲን አልካባሲ በቴሌቪዥን ቀርበው ሰልፈኞቹን ለመበተን የተወሰደውን እርምጃ ጀነራሎቹ እንዳቀዱት ተናግረው ነበር። ቃል አቀባዩ በንግግራቸው ለጦር አዛዦቹ የሚበትኑበትን መንገድ እቅድ እንዲያወጡ ትዕዛዝ እንደሰጧቸው አስረድተዋል። በኋላ በተፈጠረው ነገር ማዘናቸውንም ገልጸው ይቅርታ ጠይቀው ነበር። ከሁለት ዓመት በኋላ ግን አልካባሺ የዛን ቀን ንግግራቸው ስህተት ነበር ብለዋል። የታሳሱ አብዮት ጥቃት ሰለባዎች በሚል የተቋቋመው ቡድን በሰዎች ላይ የተፈጸመው ወንጀል ያሉትን ይህን ጥቃት ዓለም አቀፉ የወንጀል ፍርድ ቤት እንዲያጣራ ጠይቀዋል። ሆኖም ግን ጀነራሎቹ ለፍርድ መቅረባቸው ላይ ጥርጣሬ አላቸው። ጥቃቱ የደረሰባቸው ሰዎች ቤተሰብ አባላት የጦር ሰራዊቱ መቀመጫ በሆነችው ካርቱም ማክሰኞ ዕለት ለመሰብሰብ ጠርተው የነበረ ቢሆንም የሱዳን የሱዳን ጦር አባላት ከባድ መኪናዎችን በመጠቀም ማለፊያ ከልክለዋቸዋል። በናባ መሆዲን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን ለዘገባው አመሰግናለሁ። የኮሮና ቫይረስ ዓለም አቀፍ ወረርሽኝ ያስከተለውን ቀውስ መከላከል ይቻል ነበር ሲል የወረርሽኙን አመጣጥና የተሰጠውን ምላሽ የመረመረው ነጻው አጣሪ ኮሚቴ ሪፖርቱን አቅርቧል። ኮሚቴው ዛሬ ረቡዕ ባወጣው ሪፖርቱ ወረርሽኙን ያባባሰው የዓለም የጤና ድርጅት ዝግተኝነትና ድክመት እንዲሁም ለጉዳዩ በቂ ዓለም አቀፍ የፖለቲካ አመራር ትኩረት አለመሰጠቱ ነው ብሏል። ዓለም አቀፍ ወረርሽኞች ሊከሰቱ እንደሚችሉ ለአመታት ማስጠንቀቂያዎች ሲወጡ እንደነበረ የጠቀሰው የመርማሪ ኮሚቴው ሪፖርት የቻይና ውሃን ከተማ የሕክምና ባለሙያዎች የወረርሽኝ አደጋ መደቀኑን አስቀድመው ያስጠነቀቁ ቢሆንም ያን መረጃ ተመርኩዞ የተወሰደ እርምጃ አልነበረም ብሏል። በሽታውን ለመዋጋት በዓለም አቀፍ ደረጃ የተቀናጀ አመራርም አልነበረም ያለው ነጻው መርማሪ አካል የነበሩት ውጥረቶች ዓለም አቀፍ ድርጅቶችም ሆኑ የተለያዩ ተቋማት ወረርሽኙን በተቀናጀ መንገድ ለመታገል ጥረት ቢያደርጉ እንቅፋት ደቅነውባቸው ቆይተዋል ብሏል። መጀመሪያ ላይ ህንድ ውስጥ የተከሰተው የኮሮና ቫይረስ ዝርያ ወደ 49 ሀገሮች መዛመቱን የዓለም የጤና ድርጅት አስታውቋል። የዓለም ድርጅት የህንዱ የቫይረሱ ዝርያ ዓለም አቀፍ ስጋት ደቅኗል ሲል ትናንትና ማስታወቁ ይታወሳል። ህንድ ዛሬ ብቻ 4205 ሰዎች በኮቪድ-19 ምክንያት ህይወታቸውን ያጡ ሲሆን ይህ እስካሁን በአንድ ቀን ከተመዘገበው አሃዝ ከፍተኛው እንደሆነ ተነግሯል። አጠቃላዩ የሞቱት ሰዎች ቁጥር ከ250,000 ያልፏል። በቫይረሱ የተጠቁት ሰዎች ቁጥር ደግሞ ከ23 ሚሊዮን ያለፈ ሲሆን ዛሬ ብቻ 348,420 አዲስ ተያዦች እንደተመዘገቡ ነው የተገለጸው። በህዝብ ብዛት ሁለተኛ በሆነችው ሀገር በህንድ ኮቪድ-19 እጅግ የከፋ ሰብአዊ ቀውስ ፈጥሯል። የህንዱን የበሽታውን ስርጭት መክፋት ተከትሎ የዓለም ቀይ መስቀል ፌዴሬሽን የኮቪድ-19 ተጋላጮች ቁጥር በመላ እስያ ባለፉት 2 ሳምንታት በከፍተኛ ደረጃ ማሻቀቡን አስታውቋል። በሁለቱ ሳምንት ውስጥ የቫይረሱ ተጋላጮች ቁጥር በ5.9 ሚሊዮን መጨመሩን ያስታወቀው ቀይ መስቀል ይህ አሃዝ በሰሜንና በደቡብ አሜሪካ፣ በአፍሪካ እንዲሁም በአውሮፓ በጠቅላላ በዚሁ ጊዜ ውስጥ ከተመዘገበው አሃዝ የሚበልጥ መሆኑን አመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የተወካዮች ምክር ቤት የሪፐብሊካን ፓርቲ አባላት ሊዝ ቼኒን ከከፍተኛ የአመራር ስልጣን እንዳነሷቸው ታወቀ። የቀድሞ የዩናይትድ ስቴትስ ምክትል ፕሬዚደንት የዲክ ቼኒ ልጅ የሆኑት ሊዝ ቼኒ የቀድሞ ፕሬዚደንት ዶናልድ ትራምፕ በፕሬዚደንታዊው ምርጫው የተሸነፍኩት የማጭበርበር ተግባር ስለተፈጸመ ብቻ ነው ማለታቸውን በማውገዛቸው በርካታ የፓርቲያቸው አባላት ተቆጥተውባቸው ቆይተዋል። ሊዝ ቼኒን ሶስተኛ ትልቅ ስልጣን ከሆነውና የፓርቲውን መልእክት ለህዝብ የማስተላለፍ ኃላፊነት ካለው ከምክር ቤቱ የሪፐብሊካን ፓርቲ ጉባኤ ሊቀመንበርነታቸው እንዲወርዱ ሪፐብሊካኑ አባላት ዛሬ በሰጡት ድምጽ ነው ውሳኔ ያሳለፉባቸው። የቀደሙት ፕሬዚደንት ዶናልድ ትራምፕ በፕሬዚደንታዊ ምርጫው ወሳኝ ክፍለ ግዛቶች በተሰጡት ድምጾች ላይ ያነሷቸው ሙግቶች በፍርድ ቤት ውድቅ የተደረጉባቸው ቢሆንም ያሸነፍኩት እኔ ነኝ ማለታቸውን ብቸኛዋ የዋዮሚንግ ክፍለ ሀገር የህዝብ ተወካይ ሊዝ ቼኒ በጥብቅ አውግዘዋል። ሊዝ ቼኒ ትናንት ለምክር ቤቱ አባላት ባሰሙት ንግግራቸው ትራምፕ የምርጫውን ቅቡልነት ለማሳጣት የሚያደርጉትን ሙከራ መቀጠላቸው በአሜሪካ ላይ የተሰነዘረ ይቺ ሀገር አይታው የማታቀው የከበደ አደጋ ነው ሲሉ ገልጸውታል። በእሳቸው ምትክ የፓርቲ ጉባኤ ሊቀመንበርነቱን ትራምፕ በምርጫው ያሸነፍኩ እኔ ነኝ ማለታቸውን አጥብቀው ለሚደግፉት የኒውዮርኳ የተወካዮች ምክር ቤት አባል ኢሊስ ስቴፋኒ ሳይሰጣቸው እንደማይቀር እየተጠበቀ ነው። እስራኤል የጸጥታ ኃይሎችና በሐማስ መካከል ውጊያው ተባብሷል። ዛሬ ኢየሩሳሌምና ጋዛ ሰርጥ ውስጥ ቢያንስ 40 ሰዎች መገደላቸው ተዘግቧል። ዛሬ ማለዳ እስራኤል የፖሊስና የጸጥታ ተቋማትን ኢላማ ያደረገ የአየር ድብደባ ያካሄደ ሲሆን አንድ የመኖሪያና የቢሮዎች ህንጻ በአየር ድብደባው ከባድ ጉዳት ደርሶበታል። በወቅቱ ህንጻው ውስጥ ሰው እንዳልነበረ ነው የተዘገበው። ትናንት ማክሰኞ እስራኤል ባደረሰችው የአየር ድብደባ መኖሪያዎችና በርካታ የሐማስ ቡድን ቢሮዎች ያሉበት ትልቅ ህንጻ ወድሟል። የህንጻው ነዋሪዎችና በአካባቢው ያሉ ሰዎች ድብደባው ከመፈጸሙ በፊት ለቀው እንዲወጡ ማስጠንቀቂያ ተሰጥቶ እንደነበረ ተዘግቧል። እስራኤል ወታደራዊ ባለስልጣናት የሮኬት መተኮሻዎችን የስለላ ቢሮዎችንና የሐማስ መሪዎች መኖሪያዎችን ኢላማ ያደረገ መሆኑን በገለጹት በዚህ ጥቃት የጋዛ የጤና ባለስልጣናት እንደተናገሩት 35 ሰዎች ተገለዋል። ከመካከላቸው 10 ልጆች መሆናቸውንና 200 ሰዎች መቁሰላቸውንም የጤና ባለስልጣናቱ አክለው አመልክተዋል። በሌላ በኩል ከሐማስ በኩል በተተኮሱት ሮኬቶች 5 እስራኤላውያን መገደላቸው ተገልጿል። ሐማስ ካለፈው ሰኞ ጀምሮ ወደ ቴል አቪቭና አካባቢዋ በመቶች የተቆጠሩ ሮኬቶችን ተኩሷል። ትናንትም ህንጻውን ያወደመውን የአየር ጥቃት ለመበቀል ቢያንስ 130 ሮኬቶች ተኩሷል ተብሏል። ለሰዓቱ የተጠናቀረው ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.vnews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጀፍሪ ፌልትመን ከልዑካን ቡድናቸው ጋር ወደ ኢትዮጵያ ጉብኝት አድርገው ከሀገሪቱ ባለስልጣናት ጋር በተለያዩ ጉዳዮች ላይ ውይይት ማካሄዳቸውን አምባሳደር ዲና ሙፍቲ ተናገሩ። ውይይቱን ተከትሎም ከዚህ ቀደም ለረድኤት ሰራተኞች ሲሰጥ የነበረው የአንድ ወር ቪዛ እንዲራዘም መወሰኑን ገልጸዋል። አምባሳደር ዲናን ያነጋገረችው ጽዮን ግርማ ናት።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለቃለ ምልልስ ፈቃደኛ ስለሆኑ በአሜሪካ ድምጽ ስም አመሰግናለሁ። ወደ ጥያቄ በዚህ ስገባ እንግዲህ እንደሚታወቀው የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን በኢትዮጵያ ጉብኝት ማድረጋቸውና ከሀገሪቱ ባለስልጣናት ጋር መወያየታቸው ተሰምቷል። ከነማን ጋር ተገናኝተው ተወያዩ የሚለውን እስቲ ይግለጹልን።
ከክብር ፕሬዚዳንት ሳህለወርቅ ጋር ተገናኝተዋል። ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከክቡር አቶ ደመቀ መኮንን ጋር እንዲሁም ከውሃ ሀብት ልማት ሚኒስትር እና የስራ ባልደረቦቻቸው ከክቡር ዶክተር ስለሺ ጋር ተገናኝቷል። ምናልባት ዝርዝር መረጃም ባይኖረንም ሌሎች እዚህ አካባቢ ያሉትን አንዳንድ ባለስልጣናት እንዳገኙ ይገምታል። የአፍሪካ ህብረት አካባቢ ሰሩትን ሰዎች
ህጻናት ወዳገኟቸው ባለስልጣናት ወደ ተነሱት ጉዳዮች እንለፍና በውይይቱ የተነሱት ዋና ዋና አንኳር ጉዳዮች ምንድን ናቸው?
በአጠቃላይ በህዳሴ ግድብ ዙሪያ ባሉት ሶስትዮሽ ድርድር ላይ ኢትዮጵያ ያላትን አቋም፣ ይህን ድርድር ውጤታማ ለማድረግ በአፍሪካ ህብረት ማዕቀፍ የመቀጠል ፍላጎት በኢትዮጵያ በኩል እንዳለ፣ ይህ በኩል ያለውን ቁርጠኝነት በዝርዝር ተነግሯቸዋል። ሁለተኛ ከሱዳን ጋር ያለውን የድንበሩን ጉዳይ ሰላማዊ በሆነ መንገድ፣ ዲፕሎማቲክ በሆነ መንገድ ለመፍታት በኢትዮጵያ በኩል ያለው አቋም ተገልጾላቸዋል። ምንም እንኳን ምናልባት ሊኩት ይታይሆንም ሌላ የሚቀጥለው ምርጫም በምን ሁኔታ ለመካሄድ ለተፈለገ ስለ ምርጫ ያለውን ዝግጅት፣ ለምሳሌ የመራጮች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱን፣ ለምርጫ በቂ ዝግጅት መደረጉን፣ የምርጫ ኮሚሽን ዴሞክራሲያዊ የሆነና ታማኝነት ያለው ምርጫ ለማካሄድ በኢትዮጵያ በኩል በአመራር ደረጃ በተለይ በገዢ ፓርቲ በኩል ያለው ፍላጎትና ቁርጠኝነት ተገልጾላቸዋል። በሰሜኑ ሀገራችን ክፍል ቀደም ሲል ህግ ለማስከበር የተደረጉትን ጥረቶችና አሁን ደግሞ እዚያ አካባቢ ሰብአዊ እርዳታ ተደራሽ ለማድረግ የሚሰሩ ያሉትን ስራዎች በዝርዝር ተገልጾላቸዋል። ሰብአዊ ረድኤት ተቋማት ያለምንም ክልከላ መሄድ እንደሚችሉ፣ በመሆኑም በርካቶቹ አካባቢ እየተንቀሳቀሱ መሆናቸውን ይሁንና አሁንም 30% የሚሆነውን ነገር ካልሆነ በስተቀር 70% የመድኃኒትም ሆነ ምግብ አቅርቦት በመንግስት እየተሸከመ መሆኑንና አሁንም ከሰብአዊ ተቋማት እንደሚጠበቅ ተገልጾላቸዋል። በአጠቃላይ ሁሉንም ነገር በተለጠናቅል ለመፍታት ነው የተከልኩላለ ፍላጎት። ከዚህ ጋር ተያይዞ ኢትዮጵያ ከአሜሪካ ጋር ያላት ግንኙነት ስትራቴጂክ መሆኑን ይህንድ ለማጠናከር በኢትዮጵያ በኩል ፍላጎት እንዳለ ፍላጎታችንን ተገልጾላቸዋል ማለት ነው። ከመላጎደል እነዚህ ዋና ዋና ነገሮች
ምርጫውን በተመለከተ ነጻ ገለልተኛ የሆነ ሁሉንም ያሳተፈና ዲሞክራሲያዊ የሆነ ምርጫ እንዲካሄድ ነው የኛ ፍላጎት የሚል አቋም አላቸውና አሁን በኢትዮጵያ ያለው ሁኔታ ደግሞ እንዲያለ ምርጫ ለማካሄድ የሚያስችል ሁኔታ አለ ብለን አናምንም የሚል አቋምን ያራምዱ ነበር። እናንተ ይሄንን ስታስረዷቸው ምን አይነት ምላሽ አገኛችሁ ከነሱ ወይም ምን አይነት አቋም ይዘው ነበር በውይይቱ ላይ?
ዲሞክራሲያዊና ታማኝነት ያለው ምርጫ ማካሄድ የኢትዮጵያ በዋናነት የኢትዮጵያ መንግስት ተጠቃሚ ፍላጎት ነው። ይሄ ምንም ማዘላዳ ይሄ ከኢትዮጵያ ብልጽግና ጋር፣ ከኢትዮጵያ ህልውና ጋር፣ ከኢትዮጵያ ወደፊት እጣ ፈንታ ጋር፣ ከኢትዮጵያ ፈንታ ጋር የተያዘ ነው። ይሄ በዋናነት ትልቁ ስንዴት በእኛ በኩል ያለው ተገልጾልናል። ይህንን ከገለጽንላቸው በኋላ ስሜታቸው እንግዲህ በዋናነቱ እንግዲህ የተሰማቸውን እዛ ተመልሶ ሊገልጹ ይችላሉ። ምን ሊገልጹ እንደሚችሉ እርግጠኛ ባለሆንም በተሰጣቸው ገለጻ እየረቁ እንደሆነና በእነሱም በኩል ኢትዮጵያና አሜሪካ ግንኙነት ለማጠናከር ፍላጎት እንዳለ፣ ኢትዮጵያ በቀንድ አፍሪካ ተፈላጊ ሀገር መሆኗን፣ የኢትዮጵያን ሰላም፣ የኢትዮጵያን እድገት፣ የኢትዮጵያን ዴሞክራቲክ መሆን በአፍሪካ በኩል ፍላጎት እንዳላቸው ገልጾ ነው። ሁሉንም ውይይት በሚያረካ ሁኔታ ነበር የተከናወነው ማለት ይቻላል።
ሌላ እንግዲህ ከዚህ ውይይት ባለፈ በኢትዮጵያ ጠቅላይ ሚኒስትር ይፋዊ የትዊተር ገጽ ላይ በትግራይ ክልል ለሚንቀሳቀሱ የሰብአዊ ረድኤት ሰራተኞች የቪዛ ማራዘሚያ ፈቃድ መሰጠቱ ተገልጿል። እና ይህ ምን ማለት ነው? አዲስ አሰራር ነው? የነበረ ነው? እንዴትስ ነው የሚታደሰው?
የቪዛ አንድ ቪዛ ነበር በፊት የነበረው መራዘሙን ዩናይትድ ምንድን ነው ያቀርበው የነበረው በአንድ ወር ውስጥ ወዲያው ምንም ባንዘራ ጊዜ ስለሚያልቅ ቪዛ ራዘምልን አሉ። ይህን መራዘምም ይህን ተግባራዊ መሆኑን የተገለጠላቸው ይህ ማለት ሰብአዊ ተቋም ሰብአዊ ድርጅቶች ኢትዮጵያ ገብተው በፊት አንድ ወር ቪዛ ነበር የሚሰጣቸው ያንን ማራዘም ማለት ነው። ምክንያቱም በረዥም ጥያቄያቸውን ስለነበረ ረዘም ያለ ጊዜ መቆየት እንፈልጋለን ስራው ላይ ለመቆየት ቪዛው ቶሎ ስለሚያልቅብን ስለሚሉ ነው ማለት ነው ትርጉሞች።
ስለዚህ እዛው ባሉበት ነው የሚራዘምላቸው ወይስ ደግሞ እንደገና ወደ አዲስ አበባ ተመልሰው
ከና ከጅምሩ ረዘም ያለ ስድስት ወር እንደዚህ ቪዛ ሶስት ተካቸዋል እንደያዟል ከአንድ ወር በጋ የበለጠ ጊዜ ማለት ነው እዛ ለመስራት እንዲመቻቸው።
በተጨማሪም በዚሁ የትዊተር መልእክት ላይ የኮሙኒኬሽን መሳሪያዎችን የመጠቀም አዲስ መመሪያ መተላለፉ ተገልጿል። ይህስ ምን ማለት ነው? ኮሙኒኬሽን መሳሪያ ማለት ምን ማለት ነው?
ኮሙኒኬሽን ንግባ የሚል ስልኮች ምናምን እዚህ ለኮሙኒኬሽን ማለት ነው። አንዳንዶቹ ራዲዮ የሚሰጥባቸው አካባቢዎች ገጠር አካባቢ ሊሆኑ ስለሚችሉ እና ምናልባት የኮሙኒኬሽን ችግር ስላለ ሳተላይት አንዳንድ ለግንኙነት የሚመቻቸው መሳሪያ ማለት ነው።
እንደው አምባሳደር በመጨረሻ ለማጠቃለል ዓለም አቀፍ ተቋማት በጣም በስጋት የሚያነሱት የትግራይን ሁኔታ ነው። የትግራይ ቀውስ መፈታት አለበት የሚል ነገር ነው የሚነሳው። ከዛ ውስጥ የሰብአዊ ረድኤት መድረስ አለመቻሉ፣ በተለይ ረሃብ ያሰጋል ወይም ደግሞ ረሃብ ገብቷል የሚሉ መግለጫዎችም እየወጡ ነው፣ ዜናዎችም እየተሰሩ ነው። የኤርትራ ወታደሮችም እስካሁን ድረስ አልወጡም የሚሉ ነገሮች እየተሰሩ ነው። እና ከዚህ ከአፍሪካ ቀንድ ልዩ መልእክተኛ ጋር ስለ ትግራይ ሁኔታ በተነጋገራችሁበት ጊዜ የተነሳል ያላችሁ ጥያቄና የሰጣችኋቸው ምላሾች ይዘት ምን እንደሚመስሉ ቢገልጹልን።
እሳቸው ከማንሳታቸው በፊት ለጊዜ የሚያነሳቸው ከኢንተርኔቱ ስለሚታወቅ በትግራይ የህግ የበላይነትን ለማስከበር አጠቃላይ ሂደቱ እንደነበር፣ ይሄ ደግሞ በአጭር ጊዜ ውስጥ መጠናቀቁ፣ አሁን የተቀረው ምናልባት በህግ የሚፈለገው የተወሰኑ ሰዎችን ፖሊሳዊ በፖሊስ ማበል በስተቀር ትልቁ የስራው አሁን እርዳታን ማድረስ፣ እንደገና የፈረሱትን ተቋማት መልሶ መገንባት፣ የሕክምና ቤቶችን፣ የትምህርት ቤቶችን እነዚህ እንደገና ኦፕሬት እንዲያደርጉ ማድረግ ነው። በዚህ ደረጃ ቅድም ረድኤት ተቋማት ከደም ስልምድ አንግባት ሁሉ ብዙ ነገር ያመጡ ቢያስሉም አሁን ሲታይ ምንም ያዙት ነገር የለም። ከ30% ሊያንስ አልቻለም። ምናልባት ለዚህ ትንሽ ምሳሌ የሆነና ላቅ ያለ እርዳታ ያደረገው እና የምናመሰግን አሜሪካ መንግስት ነው። በተለይ ሲሄድ በኩል በደረሰ የተቀሩት በእጃቸው ብዙም ነገር አልታየም። ለዚህ ነው አሁንም 30% መንግስት ይህን አንስተምላቸዋል። በተረፈ ይህ ረሀብ ያተጋለጡ በአሁኑ ሰዓት ከበላ ጎደል አብዛኛው የሪጅኑ ግን አሸተብር ላይ ተደራሽ ነው። በቁጥርም በከፍተኛ ደረጃ ሰብአዊ እርዳታ እየተሰጠ ያለበት ሁኔታ ነው ያለው። ድጋፉ ማለት ነው የመድኃኒት እርዳታም ጭምር የማቋቋም ስራ በዛ ደረጃ ይሰራ ያለበት ሁኔታ ነው ያለው። ከዚያ አልፎ የሚቀጥለው ረሀብ ያሰጋል የሚለው አሁን ለገበሬዎችም ጭምር የዘር ጊዜ የግብርና ጊዜም ስለሆነ ለዚህም ማዳበሪያ የግብርና ሚኒስቴር ከተለያዩ አካላት ተስፋቸውን እንግዲህ ያንቀሳቀሱበት ሁኔታ ነው ያለው። ክፍል ተመጥሎ ማለት ነው። ስለዚህ የማሩን ጊዜ አልክም ጊዜ ደግሞ በአግባቡ ከተጠቀሙበት አልሳበሩ የሚቀጥል የዘመን ምርት ይኖራል ማለት ነው። ስለዚህ የተፈራ ረሀብ እንደማይኖር ነው ተስፋ እየተሰራ ያለው። የተጠጋው ረሀብ የሚባለው ነገር እንዳይኖር አንዳንድ ጀኑ ሊከንተ ለከገርናቸው ልመሰገን ይገባል። ነገር ግን መንግስት እየሰራ ያለበት ሁኔታ የሚፈልገው ድጋፍም በዚህ ደረጃ እየሰራ ያለውን ነገር ሰብአዊ ድጋፉን ማጠናከር እንደገና መልሶ የማቋቋሙን ነገር ኮንፊደንስ እንደገና ምስኪል የማድረግ ነገር እነዚህ የመሳሰሉትን ነገሮች እንዲሳካ ድጋፍ የመስጠቱ ነገር ነው የሚጠበቀው ማለት ነው። ከዓለም አቀፍ ህብረተሰብ የህዝቡ ችግር መከራ የራሱ መከራ ስለሆነ ህዝቡን በዋናነት መጠበቅ ያለበት ኃላፊነትም ያለበት እና በዚህም እየተጋለው የኢትዮጵያ መንግስት ነው የኢትዮጵያ ህዝብ ነው። ወዳጆችም ይህንን መደገፍ ነው ያላቸው ጥቃፋንታው።
በጣም አመሰግናለሁ።
አመሰግናለሁ ሲሆን
በሌላ በኩል የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ወደ ኢትዮጵያ ያደረጉትን ጉብኝት በተመለከተ ከአሜሪካ ድምጽ ዘጋቢ ኒኪ ቺንግ ጥያቄ ቀረበላቸው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በትግራይ የተፈጠረው ቀውስ ማብቂያው ይሆን ወይ ብሎ መጠበቅ ይቻል እንደሆነ ተጠይቀው
That's one of the reasons why he's there. He is there to engage on the crisis in Tigray. He's also there
እዛ ያለበት አንዱ ምክንያት ይሄ ነው። እርሱ በዚያ የሚገኘው በትግራይ ክልል የተከሰተውን ቀውስ በተመለከተ ለመምከር ነው። በተጨማሪም የህዳሴ ግድብን በተመለከተ ለመወያየትም ነው። ከዚያ ውጪ ተጨማሪ መረጃ የለኝም። ነገር ግን ጉዞውን አጥናቆ ሲመለስ ስለ ውይይቶቹና ስለ ሂደቱ ዝርዝር መረጃ ይኖረናል።
ምርጫን በተመለከተ የዩናይትድ ስቴትስ አቋምን እንዲያብራሩ የተጠየቁት ኔድ ፕራይስ
Well, we of course strongly support democratization in Ethiopia, but free
በርግጥ እኛ በኢትዮጵያ ዲሞክራሲያዊ ስርዓት እንዲሰፍን አጥብቀን እንደግፋለን። ነገር ግን በሰኔ ወር የሚካሄደውን ምርጫ ነጻ፣ ፍትሃዊና ታማኝነት ያለው ምርጫ ሊሆን የሚችለው ምቹ የሆነ የምርጫ አካባቢ ሲኖር ብቻ ነው። ይሄን እንዲሳካ ከተፈለገ ደግሞ የኢትዮጵያ መንግስት የመሰብሰብ፣ የመናገር፣ በነጻነት የፖለቲካ ተሳትፎን የማድረግና ኢንተርኔትና መረጃ የማግኘት መብትና ነጻነትን ማረጋገጥ ይኖርበታል።
የኢትዮጵያ መንግስት አካታች ለሆነ የምርጫ ሂደት ቁልፍ ከሆኑ ባለድርሻ አካላት ጋር ንግግር መጀመር እንዳለበት አጽንኦት የሰጡት ኔድ ፕራይስ የምርጫ ጊዜ ሁከቶችን ለመቀነስ ከዓለም አቀፍ አጋሮች ጋር በመተባበር ማህበረሰብ አቀፍ ንግግሮች እንዲካሄዱ እየሰሩ መሆኑን ተናግረዋል። ከሰብአዊ እርዳታ ውጪ ያለውን ለኢትዮጵያ የሚሰጡት ድጋፍን ሙሉ ለሙሉ ማቋረጣቸው የትግራይ ቀውስ እንዲያበቃ ጫና ለማሳደር መሆኑን በተመለከተ ሲጠየቁም የትግራይ ህዝብ ስቃይ እጅግ ከፍተኛ መሆኑን ገልጸው ለኢትዮጵያ የሚሰጠው እርዳታ ችግር ውስጥ ላለው የትግራይ ህዝብ ተጨማሪ ሸክም እንደማይሆን ማረጋገጥ እንደሚፈልጉ ተናግረዋል። ማንኛውም ቀጣይ እርምጃ ከመከናወኑ በፊትም ድጋፍ ለመስጠት የሚቻለው ሁሉ መደረጉን ማረጋገጥ እንደሚፈልግ ተናግረዋል።
ጋዜጠኛ ሲሳይ ፊዳን በመግደል ከተጠረጠሩት መካከል አንድ የአባ ቶርቤ አባል ላይ እርምጃ ወሰድኩ ሲል የቄለም ወለጋ ፖሊስ አስታወቀ። ይህ ግለሰብ በትላንትናው ዕለት ሌላ በመንግስት ስራ ላይ የተሰማራ ግለሰብን ተኩሶ ባቆሰለበት ቅጽበት ነው በመንግስት የጸጥታ አካላት ቁጥጥር ስር የዋለው ብለዋል የዞኑ የጸጥታ ማስከበር ምክትል ኃላፊ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በበኩሉ በደምቢዶሎ ከተማ የአማኑኤል ወንድሙ ያለ ፍርድ ውሳኔ መገደል ያሳስበኛል ሲል መግለጫ አውጥቷል። ናኮር መልካ ዘገባ አድርሶናል።
የቄሌሙለጋ ዞን ፖሊስ ጽህፈት ቤት የጸጥታ ማስከበር ዘርፍ ምክትል ኃላፊ ኢንስፔክተር አህመድ ያሲን ወንጀሉን ፈጽሟል የተባለ ግለሰብ እርምጃ ተወስዶበታል ብለዋል። ኃላፊው እርምጃው የተወሰደበት አማኑኤል ወንደሙ የሚባል መሆኑን ጠቁመው ለተባለው እርምጃም ሲሳይ ፊዳ የተባለውን ጋዜጠኛ ተኩሶ በመግደል ከተጠረጠሩት መካከል መሆኑን በአንደበቱ አረጋግጦልናል ሲሉ አብራርተዋል። ትናንት ከጧቱ 3 ሰዓት ገደማ ነው የደምቢዶሎ ጋምቤላን የመንገድ ስራ ወክሎ የሚያሰራ ገሜ የተባለን ሰው በሽጉጥ መቶ ሊሮጥ ሲል ነው አማኑኤል ወንድሙ የተያዘው። የ07 ነዋሪ ሲሆን ተማሪ ነኝ ይላል። ይዘን ስንጠይቀው የሸኔን ተልኮ እየፈጸምኩ ነው ያለው። አቶ ሲሳይንም ተኩሶ ከገደለው ሰው ጋር አብሬ ነበርኩ ሲል ተናግሯል። ከዚህ ጋር ተያይዞ ይህ ሰው በጸጥታ አካላት እግሩ ላይ ተመቶ እንዲያስተደርቋል እርምጃም ተወስዶበታል ብለዋል። በወንጀሉ ተጠርጥሮ መገደሉ የተገለጸው የአማኑኤል ወላጅ አባት አቶ ወንድሙ ከበደ ግን ልጅንና ያደርገም የመንግስት ጸጥታ ኃይሎች ልጅን ከገደሉ በኋላ ቤቴን ፈትሸው አስከሬኑን ከአደባባይ ወስጄ እንደቀብረው አደረጉኝ ሲሉ ከሷል። አስከሬኑንም ከባለቤቴ ጋር ላነሳስነል ፖሊስ ልጃቸው አባት ወርቤ ነው በሚል ድብደባ ፈጽሞብናል ሲሉ ይናገራሉ። የምርጫ ካርድ ወስዳሉ ብሎ ነው ጧት ከቤት የወጣው። ተኩስ ሲሰማ ነበር። ትንሽ ቆይቶም የጸጥታ አካላት መጡና ቤታችንን ፈትሸው እኔና ባለቤቴን ይዘው ወደ አደባባይ ሄዱ። ከሞተ በኋላ ነው የደረስኩት። እኔም እናቱም በአደባባይ ላይ ተደብድበናል። ልጄ 10ኛ ክፍል ተማሪ ሲሆን ቀና ብሎ ሰውንም ማየም ከሰፈርም ማይወጣ ማለት በእውነት ልጄ ለምን እንደተገደለ አላቅም ብለዋል። ታቶ ወንድሙ ልጄ በወንጀል እንኳን ተጠርጥሮ እንደሆን ከሚገደል በህግ ሊዳኝ ይገባ ነበር ብለዋል። የዞኑ ፖሊስ ምክትል ኃላፊ ኢንስፔክተር አህመድ ያሲን ግን አማኑኤል የተገደለው ከፖሊስ ለማምለጥ ሙከራ ሲያደርግ ነው ይላሉ። ይህ ሰው ለማምለጥ እየሞከረ ነበር፣ ከዚህም የተነሳ እርምጃ ተወስዶበታል ብለዋል። በከተማይቱ ውስጥ በጊዜው በጥይት ተመተው ለተሻለ ህክምና ወደ ሌላ ሆስፒታል መወሰዳቸው የተነገረ ሌላ ግለሰብ አስመልክቶ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል አንድ በደምቢዶሎ ውስጥ ትናንት ጧት የተፈጠረውን ክስተት ሲከታተል ነበር ያሉና ስማቸውን መናገርም ሆነ ድምጻቸው ተቀርጾ በብዙሃን መገናኛ ቢተላለፍ ለህይወታቸው አስጊ መሆኑን የተናገሩ የአይን እማኝ ነኝ ያሉ ግለሰብ በፖሊስ እርምጃ የተወሰደበት አማኑኤል የተባለው ግለሰብ ትናንት ጧት 3 ሰዓት ገደማ አንድ ግለሰብ በሽጉጥ ተኩሶ መጥቶ ሊያመልጥ ሲል ነው በአካባቢው የመንግስት ኃይሎች በጥይት እግሩ ተመቶ የተያዘው ሲሉ አየው ያሉትን ተናግረዋል። ተጨማሪ የጸጥታ አካላት ወደ አካባቢው መንጣታቸውንና ግለሰቡን ከተማ ውስጥ ካዞሩት በኋላ ማል ከተማ ላይ ተኩሰው መግደላቸውን ይናገራሉ። ሌላ የአይን እማኝ ነኝ ያሉና ስማቸው ተካልኝ ወንድሙ እንደሚባሉ የገለጹ ግለሰብ በበኩላቸው ሁኔታውን መከታተል የጀመሩት የጸጥታ አካላት አማኑኤልን ይዘው በከተማ ውስጥ ማዞር ሲጀምሩ መሆኑን ተናግረዋል። ከየት እንደያዙት አናውቅም። መጀመሪያ በከተማው መንገድ ላይ ካዞሩት በኋላ ወደ አደባባይ አምጥተውት 4 ሰዓት ተኩል ገደማ ላይ ነው ተኩሰው የገደሉት ብለዋል። በጉዳዩ ላይ ተጨማሪ ማብራሪያ የሰጡን የዞኑ ጸጥታና አስተዳደር ጽፈት ቤት ኃላፊ አቶ ተሰማ ዋሪው አማኑኤል የሞተው ሲያዝ በጥይት በመመታቱ ሳቢያ እንጂ በአደባባይ ላይ በተኩስ አልተገደለም ብለዋል። ተኩሱ ከፍቶ ለማምለጥ እየሮጠ ያለ የመንግስት ጸጥታ ኃይሎች ጫካ ሳይገባ እርምጃው ተወሰደበት። ከዚህ ውጪ ግን ተይዞ በአደባባይ ላይ ነው የተገደለው ለተባለው ይህ ፍጹም ውሸት ነው። ሰው ገሎ ለማምለጥ ሲሞክር ነው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ከሰዓት በማህበራዊ ድረገጹ ባወጣው አጭር መግለጫ በቄሌሙለጋ ዞን ደምቢዶሎ በወንጀል ተጠርጥሯል የተባለው አማኑኤል ወንድሙ ከፍርድ ውጪ የተፈጸመበት ግድያና በአደባባይ ለህዝብ እንዲታይ የተደረገበት መንገድ አሳስቦኛል ሲል ገልጿል። ኮሚሽኑ ማንኛውንም ከፍርድ ውጪ የሚካሄዱ ግድያዎችን የሚያወግዝ መሆኑን አስታውቋል። ሁሉም የህግ አስፈጻሚ አካላት ህጋዊ መንገዶች ብቻ እንዲተገብሩም መልእክት አስተላልፏል። ከፍርድ ውጪ የሚካሄዱ ግድያዎች ህዝቦች በህግ የበላይነት ላይ እምነት እንዲያጡ ያደርጋሉ ብሏል ኮሚሽኑ በማህበራዊ ድረገጹ። ባለስልጣናት ጉዳዩን በአፋጣኝ እንዲመረምሩና ተገቢ እርምጃዎችን እንዲወስዱ ኮሚሽኑ ጠይቋል። ኮሚሽኑ ሁኔታውን በቅርበት እየተከታተለ ስለውጤቱም ይፋ እንደሚያደርግ አስታውቋል። በሌላ በኩል የኦሮሚያንም ሆነ ፌደራል ጠቅላይ አቃቤ የስራ ኃላፊዎችን በስልክ ለማናገር ያደረኩት ጥረት ለአሁኑ አልተሳካም። በዚያው በደምቢዶሎ ከተማ ባለፈው እሁድ የኦቤን ጋዜጠኛ መገደሉ ይታወሳል። በምዕራብ ኦሮሚያ የሚደረጉትን የሲቪሎችና የጸጥታ ኃይሎች እንዲሁም የመንግስት አመራሮች ግድያና በአካባቢው ለሚታየው ቀውስ ራሳቸውን የኦሮሞ ነጻነት ሰራዊት የሚሉ መንግስት በበኩሉ ሸኔ የሚላቸውን ኃይሎች ቢወቅስም ሸማቂዎቹ ክሶቹን ሲያስተባብሉ ቆይተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ይህ በእንዲህ እንዳለ ትላንት አመሻሹን የተከናወነው ታላቅ የጎዳና ላይ የፍጥር መርሃ ግብር በኢትዮጵያ የተሰኘው መርሃ ግብር ፍቅርን፣ ሰላምን፣ አንድነትንና የመከባበር መልእክቶችን ለማስተላለፍ የተሰናዳ እንደነበረ ከአስተባባሪዎች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ ለአሜሪካ ድምፅ ተናግረዋል። በመቶ ሺዎች የሚቆጠሩ ሰዎች በጎዳናው ላይ መርሃ ግብሩ እንደተገኙ እንደሚገመት የተናገሩት ኡስታዝ አቡበከር ቀደም ብሎ መርሃ ግብሩ ከሚከናወንበት ስፍራ ጋር በተገናኘ የተፈጠረው የእስልምና እምነት ተከታዮችን ያሳዘነ ነው ያሉት ውዝግብ በመነጋገር እንደተፈታም አክለዋል። ከኡስታዝ አቡበከር ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን አስቀድሞ የጠየቃቸው የመርሃ ግብሩን ዓላማና ግብ ነበር።
የነበረው የአገር አቀፍ የፍጣር መርሃ ግብር በሀገራችን በተለያዩ ከተሞች ላይ ለኦልሞስት ከሀያ አነሱ ከተሞች ላይ በተለያዩ ቦታዎች ላይ ፍጣር መርሃ ግብር ሲካሄድ ነበር። ይህ ፍጣር መርሃ ግብር ዋና ዓላማው በሀገራችን ባለው አጠቃላይ ተጨባጭ ሁኔታ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር እና ስለ መከባበር የጋራ መልክቶችና አብሮነቶችን ለማሳየት የተደረገ ኢፍጣር ነው። እነዚህ በጋራ የተሰሩ የኢፍጣር ፕሮግራሞች እንደ ሀገር ከሌሎች እምነት ተከታይ ወንድሞችና ወገኖች ጋር በጋራ አብሮነትን በማሳየት አገር ላይ ያለው ሰላም እንዲመጣ ዱዓ በማድረግና አላህን በመለመን በማከላችን ያሉ ልዩነቶችን በመቀራረብ መለወጥና ማስተካከል እንደሚቻል ማሳየት፣ በዚህ ጊዜ ነዳያን ምስኪን ወገኖቻችን አብሮነታቸውን እንዲሁ ችግሮቻቸውን ለመቅረፍ የጋራ የሆነ በመተሳሰብ የሚደረግ መርሃ ግብር ነው። በዛሬው የአዲስ አበባ ኢፍጣር ግን ለየት ለማድረግ የተፈለገው ነገር ምንድነው? እንደ ሀገር በሀገር ደረጃ በጎዳና ኢፍጣር በመላው በተለያዩ ቦታዎች ይካሄዳል። እንደው በአፍሪካ ደረጃ ግብር ለመስበር ከዛም ማለፍ ጎዳና ላይ ኢፍጣሩ ላይ ኢትዮጵያኖች አንድነታችንንና አብሮነታችንን ለማስተላለፍ የተሰራ ስራ ነው። በትክክልም በመቶ ሺዎች እንደው በሚቆጠር ህዝብ ማለት በሚቻል ደረጃ በጣም ባስደጋጭ ቁጥር ሁሉም ተገኝቶ በጋራ አፍጥሮ ተከባብሮ ተሳስቦ እንዲሁም ደግሞ ስለ ህዳሴው ግድብን መልእክት አስተላልፎ እነዚህና መሰል ተያያዥነት ያላቸውን ነገሮች አሳክቶ አንድነቱን ገልጾ ያለፈበት በጣም ውጤታማ የሆነ ነበረ መድረክ ነው።
ይሄ የአደባባይ ኢፍጣር ስነ ስርዓት ለዚህ አመት ብቻ የሚደረግ ነው ወይንስ ቀጣይነት እንዲኖረው እቅድ ተይዟል?
አሁን እንግዲህ ባሉት እንትኖች እንደዚህ አይነት በጎ ተግባራቶች ሁልጊዜም ውጤታማ ለማድረግ ይሰራል። የበለጠ መሆኑን በነበረው የተለያየ ሀገራችን ላይ የሚስተዋሉ ተቀየር የማቀዝቀዝ የማቀራረብ ዜጎች መካከል ያለ መልካም መተሳሰብና እንዲሁም መፈቃቀድን የሚያሳዩ መድረኮች ናቸውና ቀጣይነት ኑሯቸው ሁልጊዜ እኛን ሊያሻግረን እኛን ወደ ተሻለ ደረጃ ሊወስደን የሚችለው አንድነታችን፣ አብሮነታችን፣ መከባበራችን እና መተሳሰባችን መሆኑን ማሳያዎች ናቸው። ከዛ አልፎ ደግሞ የውጭ ኃይል የውጭ ጠላት ሁልጊዜ በተለያየ አይነት መልኩ ዛሬም እንደምናየው ከህዳሴው ግድብ ጋር ተያይዞ መሰል ተያያዥነት ባላቸው ጉዳዮች አገራችን ላይ ህዝብ ለህዝብ ያሉትን ግንኙነቶች ለማደፍረስ ብዙ ስራዎች ይሰራሉ። ግልጽ መልእክት ኢትዮጵያኖች ሁልጊዜም በጋራ አብረነታችን የምናሳይበት አንድነታችንን የምናረጋግጥበት እና የጋራ መድረኮች እንዳሉ ማሳያ የሆነ ስራ ነው ለመስራት የተሞከረው። በትክክልም ያ ሆኗል ብለን ተስፋ እናደርጋለን። አልሐምዱሊላህ።
ከስነ ስርዓቱ ቀደም ባሉት ቀናት የተፈጠረ ውዝግብ እንደነበረ የሚታወስ ነው። የአዲስ አበባ ከተማ መስተዳደር በመጀመሪያ ስነ ስርዓቱን መደረግ ከልክሎ ነበር። ከተቀሰቀሰው ተቃውሞ በኋላ ደግሞ ይቀጥል ፈቅደዋል። ስነ ስርዓቱ በዚህ ስፍራ ላይ በድጋሚ የሚከናወን ከሆነ ለተሻለ መግባባት ቀድሞ ምን መደረግ አለበት ብለው ይመክራሉ?
አሁን እንግዲህ መጀመሪያም ላይ በነበረው አሁን የተፈጠረው ክፍተት በከተማ መስተዳድሩም ጋር በመተሳሰብ በመተማመንና በጋራ ለመስራት ነው እንቅስቃሴ ተደርጎ የነበረው። ያንንም ውጤታማ ለማድረግ የአቅማችንን ጥረት አድርገናል። ፈቃዱ በትክክለኛው መስመር ሂዶ ለሀገር ይጠቅማል፣ ለማህበረሰብ ግንኙነት መልካም ነገርን ያሳርፋል ብለን በማሰብ ነው የተደረገው። በመካከል ግን ባልታሰበና ባልተገመተ ሁኔታ እንግዲህ አደባባዩ ላይ ከቤተ ክህነት በወጣ ደብዳቤ መሰረት መደረግ የለበትም የሚለው ነገር ተነሳ። ተያያዥነት ያላቸው ጉዳዮች ሲመጡ ለግጭት መንስኤ እንዳይሆን፣ ሰላሙ እንዳይደፈርስ በሚል እንግዲህ የተለየ እንቅስቃሴዎች ተጀምረው ነበር። ያልተጠበቁ ናቸው። እኛ እንደ ኢትዮጵያን ትልልቅ የሚባሉ ወገኖቻችን የክርስትና እምነት ተከታይ ወንድሞቻችን አብዛኛው በሚባል ደረጃ ይሄ ፓርክ እኛነታችን መገለጫ አብሮነታችን ማሳያ ከመሆኑ ሊደረግ ይገባል። ከጎናችሁ ነን። አደባባዩ ጋር አደባባያችን ነው። ኢትዮጵያውያኖች የጋራ መድረኮቻችን ናቸው። በጋራ እንጠቀምበት፣ በጋራ አብሮነታችን እናሳይበት ይገባል በሚል ትልቅ ስራ ለመስራት እንቅስቃሴ ሲደረግ ድጋፋቸውን የሰጡበት ሂደት ነው። ያንንም ሆኖ ግን በዚህ ምክንያት እቺው ያለመግባባት ተፈጥራ ቦታ ይቀየር በሚል እንቅስቃሴ ሲደረግ ቦታ መቀየር እንደሌለበት፣ ውስጥ ማህበረሰብ ላይ ሌላ ስሜት እንደሚፈጠር፣ የተደረገው ነገር አግባብ እንዳልሆነ በዛ ለመተማመን ተፈጥሮ ፕሮግራሙ ሳይሳካ ቀርቷል። ካለመሳካትም አልፎ ውጤታማ የሆነ ስራ ለመስራት ታስቦ የተደረገው እንቅስቃሴ ወደ ኃይል እርምጃ ተወስዶ ትንሽ ህዝቡን ያስከፋ፣ ልብ የሰበረ፣ አንገታችንን ያስደፋ ነገር ተሰርቶ ነበር። ያንን ግን ሁላችንም አንድ ጊዜ ስህተት ተፈጥሯል። ስህተቶችን መለወጥና መቀየር የሁላችንም ኃላፊነት ስለሆነ እንዲቀየር ተመካከረን፣ ተነጋግረን የዛሬው ፕሮግራም እንዲካሄድናል። ያው መልእክቱም ግልጽ ነው። የጋራ መድረኮቻችንን በአግባብና ውጤታማ አድርገን መጠቀም እንችላለን። አብሮነታችን ማሳየት እንችላለን። ነገም ከነገ ወዲያ በርቀት ከመወራወር ምንነቱን ሳይረዱት ሌላ ስሜት ውስጥ ከመግባት ሁላችንም ልንፈጽመው የሚገባው ተግባር ምን መሆን አለበት የሚለውን ነገር በትክክል ስላሳየን፣ ተቀራርበን፣ በጋራ አውርተን፣ በጋራ ሰርተን አብሮነታችንን የበለጠ አጠንክረን ውጤታማ ነገር ማድረግ እንችላለን። እዚች ሀገር ላይ በመተባበር በመተሳሰብና አንዱ ለአንዱ መልካም በማሰብ ብቻ ነው የጋራ ሆነን ልንኖርለት የሚገባው። እሱን ውጤታማ እንዲሆን የአቅማችንን መስራት እንዳለብን ትልቅ ማሳያ መልእክቱ አልፏል ዛሬ ብለን እናስባለን።
የዛሬው ድባብ በአጠቃላይ ምን ይመስል ነበር? የጠበቃችሁትን ያክል ታዳሚ ያገኛችሁ ወይ? በዚህ ቀን የእምነቱ ተከታዮችና ሌሎችም ይዘው እንዲመለሱ የምትሹት ቁም ነገር ምንድን ነው?
አሁን እንግዲህ ዛሬ በትክክልም ውጤታማ ጊዜ አሳልፈናል። ምናልባት ከጠበቅነው ቁጥር ነው እንጂ ምናልባት እንደው በመቶ ሺዎች ሊቆጠር የሚችል ህዝብ ነው ወጥቷል ብለን የምናስበው። ካሰብነው በላይ የሆነ ነው። ህዝቡ የራሱን ያፍጥር በመምጣት ቦታው ላይ በመገኘት ሁሉም እርስ በርስ ተሳስቦ ተጋግዞ ነው። በጣም የሚደንቅ በጣም የሚገርም ምሽት ነበር ያሳለፍነው። ልዩ የሆነ ነበር። የተለያዩ የሃይማኖት አባቶች ተገኝተውበታል። መልእክታቸውንም በጋራ ሆነን አንድነታችንን አሳይተንበታል። ያ ፕሮግራም ከመደረጉ በፊትም መጥተው ቦታውን በማጽዳት ውጤታማ የሆነ ስራ ለመስራት ጠራት እንቅስቃሴ የተደረገበት ነው። አሁንም ነገም ከነገ ወዲያ እነዚህ ነገራቶችን የበለጠ አዳብረናቸው መሄድ እንድንችል በጋራ ብንጠቀምባቸው ለሀገር እሴት ናቸው። የምንፈልገውን መልእክት ልናስተላልፍባቸው የጋራ ውጤታማ የሆነ ነገር ልንሰራባቸው እንደምንችል ማሳየት ስለሆነ ካሰብነው በላይ ውጤታማ የሆነ ስራ ተሰርቷል ብለን እናምናለን። አሁንም ደግሞ የተሻለ ነገር መስራት እንደምንችል እናምናለን። መነጋገር መቀራረቡ ካለ ከዚህ የበለጠ ቁጥር ለዓለምም ትልቅ መልእክት የምናስተላልፍበት እንደሆነ እናምናለን።
እጅግ በጣም አመሰግናለሁ ኡስታዝ አቡበከር አህመድ፣ በጎዳና ላይ ስለተደረገው የኢፍጣር ስነ ስርዓት ስለሆነ በጣም እናመሰግናለን። መልካም ምሽት ይሁንልዎት።
አመሰግናለሁ። አንተ ቴንክ ዩ ለሁላችን።
ወደ ዩናይትድ ስቴትስ ዜና እናመራ ደግሞ። ሩሲያ ከፊል የዩናይትድ ስቴትስ ምስራቃዊ ግዛትን የሚሸፍነውን የኮሎኔል የነዳጅ ማስተላለፊያ መስመርን በማሽመድመድ ፈጽመዋለች የተባለውን የሳይበር ጥቃት ክስ አስተባብላለች። የባይደን አስተዳደር የተፈጠረውን የነዳጅ እጥረት ለመከላከል እርምጃዎችን እየወሰደ ሲሆን አሽከርካሪዎችም በነዳጅ ዋጋ ላይ የተደረገውን ጭማሪ መመልከት ጀምረዋል። ይህን አስመልክቶ የአሜሪካ ድምፅ የዋይት ሃውስ ዘጋቢ ፓትሲ ውዳክስዋራ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
ባለስልጣናቱ ይህን ችግር ተከትሎ የተፈጠረውን የነዳጅ እጥረት ለማረጋጋት በሚሞክሩበት በዚህ ወቅት አንዳንድ አሜሪካውያንም በየነዳጅ ማደያው ተጨማሪ ዋጋ መክፈል ጀምረዋል። ፓትሪሻ ባምጋርድነር ከነዚህ መካከል አንዷ ናቸው።
ወደ አንድ ሌላ ተጨማሪ ጭንቀት ውስጥ የሚከተን አንድ ትልቅ ነገር ነው።
ኮሎኒያል የጋዝ ማስተላለፊያ መስመር ከፊሉን ምስራቃዊ የአሜሪካ ግዛት የነዳጅ አቅርቦት የሚያዳርስ ሲሆን ካለፈው ሳምንት ጀምሮ በደረሰበት ጥቃት ስራ አቁሟል። ጥቃቱ የጋዝ ማስተላለፊያውን መስመር የኮምፒውተር ስርዓት ጠልፎ በማገት የገንዘብ ክፍያ መጠየቅ ወይም ራንሰምዌር አታክ የተባለው ጥቃት የተፈጸመበት መሆኑ ተመልክቷል። እንዲህ አይነቶቹ ጥቃቶች ትላልቅ የንግድ ኩባንያዎችንም ሆነ የመንግስት ተቋማትን የኢንተርኔት መረቦች ጠልፎ በማገት ወይም አገልግሎታቸውን በማሽመድመድ የገንዘብ ክፍያ መጠየቅ እንደሆነ ተገልጿል። FBI እንደዚህ አይነቶቹን ወንጀሎች የሚሰሩት መሰረታቸውን በሩሲያ ወይም በምስራቅ አውሮፓ ያደረጉና ዳርክ ሳይድ ተብለው የሚጠሩ ቡድኖች መሆናቸውን አስታውቋል። የዋይት ሃውስ የፕሬስ ሴክሬታሪ ጄን ሳኪን እንዲህ ብለዋል።
We'll wait for our intelligence community to make a full assessment before we have more to convey about it.
ለማንኛውም ስለ ጉዳዩ አንድ ውሳኔ ላይ ከመድረሳችን በፊት የመረጃ ተቋሞቻችንን መርምረው የሚደርሱበትን ድምዳሜ እንጠባበቅ።
ዳርክ ሳይድ የተባለው ቡድን እኛ የምንፈልገው ገንዘብ ብቻ ነው፣ ሌላ ስለ መልካ ምድራዊ ፖለቲካ ጉዳያችን አይደለም ማለቱም ተመልክቷል። ትናንት ማክሰኞ ስለ ጉዳዩ አስተያየታቸውን የሰጡት የራሺያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ አገራቸው እጇ እንደሌለበት በመግለጽ አስተባብለዋል። እንዲህ አሉ ዲሚትሪ።
We strongly object to any accusations against us in relation to this.
ከዚህ ጋር ተያይዞ የሚደርስብንን ክስ ሁሉ አጥብቀን እንቃወማለን።
ባለፈው ሚያዝያ ሶላር ዊንድ በተባለው ትልቁ የቴክኖሎጂ ድርጅት ላይ አድርሳለች በተባለችው ተመሳሳይ የሳይበር ጥቃት የባይደን አስተዳደር ራሺያ ላይ ተጨማሪ ማዕቀብ መጣሉ ይታወቃል። የሳይበር ጥቃት ባለሙያዎች ደግሞ ራሺያን ጨምሮ በዓለም ላይ እንዲህ አይነቶቹን ጥቃቶች ለማስቆም የሚያስችል ዓለም አቀፍ ስምምነትና ድንጋጌ መኖር አለበት ይላሉ። በዊልሰን ማዕከል የሳይንስና ቴክኖሎጂ ፈጠራ ፕሮግራም ዳይሬክተር የሆኑት ሜክ ኪንግ እንዲህ ብለዋል።
Unless we can find a way to stop the business model to make it harder for these criminal groups based in
ይህን ጥቃት ሊያስቆም የሚችል አሰራር ወይም ዘዴ እስካልፈጠርን ድረስ በራሻና በአካባቢዋ ባሉ ሀገራቶች ውስጥ ያሉ ወንጀለኞች የንግድ ኩባንያዎችን የሥራ መዋቅርና መረጃዎችን እያገቱ ገንዘብ የሚጠይቁበትን መንገድ ከባድ እስካላደረግነው ድረስ የንግድ ድርጅቶች መረጃዎቻቸውን ቅጂ ለመጠባበቂያነት እንዲያስቀምጡ እስካልረዳናቸው ድረስ በመሰረተ ልማት ሥራ ላይ የተሰማሩ ሁሉ ላይ ሊደርስ የሚችለውን አደጋ እስከምን ድረስ ሊሄድ እንደሚችል እንዲያዩ እስካላደረግን ድረስ ይሄ ነገር ይቀጥላል።
ጥቃቱ የተፈጸመበት የኮሎኒያል የጋዝ ማስተላለፊያ መስመር ባለቤት አገልግሎቱን መልሶ ለመጀመር እየሰራ መሆኑን አስታውቋል። የባይደን አስተዳደርም ይህን ተከትሎ የተፈጠረውን የነዳጅ እጥረት ለማሟላት እርምጃዎችን እየወሰደ ነው። ከነዚህ ውስጥ አነስተኛ ጥራት ያላቸውን የጋዝ አይነቶች ቀላቅሎ አገልግሎት ላይ ለማዋል እንዲሁም የባቡር መስመሮች ነዳጅ ወደ ተቋረጠባቸውና እጥረቱ በጣም ወደ ተከሰተባቸው አካባቢዎች እንዲያጓጉዙ በማድረግ እየሰራ ነው። የዩናይትድ ስቴትስ የኃይል ሚኒስትር ጄኒፈር ግራንሆልም እንዲህ ይላሉ።
It's not that we have a gasoline shortage, it's that we have this supply crunch and that things will be back to normal soon.
የጋዝ ጥረት ስላለ አይደለም ይሄ ነገር የተከሰተው፣ የአቅርቦት መስመራችን ስለተሰናከለ ነው። ስለዚህ ነገሮች በቅርቡ ወደ ነበሩበት ይመለሳሉ።
አስፈላጊ ሆኖ ከተገኘ አስተዳደሩ በዩናይትድ ስቴትስ ወደቦች መካከል ያለው የነዳጅ ማጓጓዝ አገልግሎት አሜሪካ ስርዓትና ንብረትነታቸው የአሜሪካውያን በሆኑ ድርጅቶችና መርከቦች ብቻ እንዲከናወን የሚያዘውን የፌደራል መንግስቱን ህግ የሚያላላበት ሁኔታም ካለ የተዘጋጀ መሆኑ ተመልክቷል።
አሁን ወደ ምርጫ ንግግር እናመራለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር ኢውላ በትላንትናው ዕለት ከምርጫ ጋር ተያይዞ በሴቶች መራጮች፣ አስመራጮች፣ ጋዜጠኞች ታዛቢዎች ላይ ተፈጠሩ የሚችሉ አካላዊና ስነልቦናዊ ጥቃቶችም ሆኑ ጥንቆሳዎችን ሴቶች በነጻ በመደወል ምክር ሊያገኙበት ወይም ሊጠቁሙ የሚችሉበት ነጻ የስልክ መስመር ይፋ አድርጓል። ኤደን ገረመው በማህበሩ ውስጥ የቦርድ አባልና የምርጫ ወቅት በሴቶች ላይ የሚፈጠሩ ጥቃቶች ምላሽ ላይ የሚሰራው መርሃ ግብር የአዲስ አበባ ተጠሪ የሆኑትን ቤተልሔም ደጉ ጋር ቆይታ አድርጋለች።
በጣም አመሰግናለሁ በድጋሚ። እንግዲህ በትላንትናው ዕለት ከምርጫ ጋር ተያይዞ ለሚደርሱ ጥቃቶች ነጻ የስልክ ጥሪ መደረግ የሚችልባቸው መስመሮች ይፋ አድርጋችኋልና የዚህ መርሃ ግብር ወይም ደግሞ የዚህ ፕሮጀክት አላማው ምንድነው ከሚለውን ጀምር።
የታወቀው የኢትዮጵያ የህግ ባለሙያ ሴቶች ማህበር በሴቶች ዙሪያ ላለፉት 26 ዓመታት እየቀረ ያለ ድርጅት ነው። የስራው ዋና አላማና ግብ በኢትዮጵያ ውስጥ ያሉ ሴቶች በፖለቲካ ማህበራዊና እንዲሁም በኢኮኖሚያዊ ዘርፍ እኩል ተጠቃሚና ተሳታፊ እንዲሆኑ ነው እየሰራ የነበረው ሲሆንና አሁን ደግሞ ከናሽናል ዲሞክራቲክ ኢንስቲትዩት ጋር በጋራ በመሆን እየተገበረ ያለው በምርጫው ወቅት በሴቶች ላይ የሚደርስ ጥቃትን ለማስቀረትና ያለውን ነገር ለመፋዘም እየሰራ ይገኛል። ይህ የሚያስፈልገበት ምክንያት ምንድን ነው? እንደሚታወቀው የሴቶች ተሳትፎ በአጠቃላይ በፖለቲካው ማለት ይቻላል ዝቅተኛ ነው እና ከዛ ጋር ተያይዞ ደግሞ ሴቶች ላይ ሊደርስ የሚችሉ በምርጫ ወቅት በሴቶች ላይ የሚከሰቱ ጥቃቶች ተብሎ የሚለዩ በመላው ዓለም ላይ እንደዚህ አይነት ነገሮች አሉ። በእኛ ሀገር ይህንን ስንሰራ የመጀመሪያችን ነው እንደ ቢሮ እና ምርጫው ፍትሐዊ ነበር ወይ እንዴት ነበር ምርጫው የነበረው ከሚለው ባለፈ እና የሴቶችን ተሳትፎ እና ተጠቃሚነት መብቶቻቸውን ኤክሰርሳይዝ ማድረግ ላይ ተጽዕኖ የሚያሳድሩት ነገሮች አሉ ወይ የሚለውን ነገር ለመታዘብ እየሰራ ነው። መደበኛ ለሴቶች አገልግሎት በሚሰጠው የህግ ማማከሩ የድጋፍ የአድቮኬሲ ስራው ላይ እንዲያግዘው ብሎ 7711 የተባለ ነጻ የስልክ መስመር መጋቢት ላይ ላውንች አድርጎ ነበረ። ነገር ግን ይህንን የስልክ መስመር ከምርጫ ጋር ተያያዥ ሆኖ በምርጫ ወቅት ሴቶች ላይ ስለሚደርሱ ጥቃቶች ጥቆማ ለመስጠት በሚል በዛው ላይ አካቶ በአማርኛ፣ በኦሮምኛ፣ በአፋርኛ እና በሶማሊኛ ጥቆማ የማድረጊያ መስመር በይፋ ተመርቋል። ሀገር አቀፍ ደረጃ ላይ ተደረገው።
በምርጫ ወቅት ሴቶችን የሚያጋጥሟቸው ምን አይነት ጾታዊ ጥቃቶች ናቸው? ከምን አኳያስ ሊከሰቱ ይችላሉ?
ተሳትፏቸውን የሚቀንሱትን ነው ጥቃት ወይም ብለን የለየናቸው። በምርጫ ወቅት ለይተን ያወጣናቸው ጥቃት ብለን የመጀመሪያው አካላዊ ጥቃት። የአካላዊ ጥቃት ሴቶቹ በተለያየ ካፓሲቲ ነው ምርጫ ላይ የሚሳተፉት። እንደ መራጭ ይሳተፋሉ፣ እንደ ተመራጭ ይሳተፋሉ፣ እንደ ምርጫ አስፈጻሚ ይሳተፋሉ። ያ እንደዚህ ጋር ማይመርጥም ሆኖ እንደዚህ ጋር ግን ከምርጫ ጋር ተያያዘ የተለያዩ ነገሮች ውስጥ ኢንቮልቭ ሊያደርጉ የሚችል እንደዚህ ጋር ይሳተፋሉ እና በዚህ ፖለቲካ አመለካከታቸውን የሚደግፉትን ፓርቲ ወይንም ደግሞ ካንዲዴት ሆኖ የቀረቡበትን ፓርቲ ያላቸውን የፖለቲካ አቋም መሰረት አድርጎ የሚደርስ ማንኛውም አካላዊ ጥቃት፣ ጋብቻና ማስፈራራት እና ማንኛውም አይነት የኃይል ተግባራትንም እንደገና በምርጫ ውስጥ የሚገጥም ጥቃት ብለን ካታጎራይዝ አድርገናል። ሌላ ወሲባዊ የሆነ ለመመረጥ በሚሄደው ሂደት ውስጥ ሰዎች ያላቸውን ተቃውሞ ለመግለጽ ሲሉ ህዝቦችን ጥቃት ማድረስን እንደ አንድ መሳሪያ ተጠቅመው እናውቃለን እና በዛ የተነሳ ደግሞ ወሲባዊ ጥቃት የሚደርስባቸው ከሆነ እንዲሁም ደግሞ ኢኮኖሚ ጥቃት እመርጣለሁ ወይም አልመርጥም በሚለው ወይም ለዚህኛው ምረጪ በሚል በገንዘብ መደለልም ሆነ እንዳይመጡ በገንዘብ ብራይት ማድረግንም ያካትታል። ኢኮኖሚያዊ የሆነ ጥቃት ተብሎ ካታጎራይዝ ተደርጓል እና ሰፋ ያለ ከቨሬጅ ያለው ነው። አንደኛ ቅድመ ጥንቃቄው ላይ ይረዳል። በምርጫ ቦርድም ሆነ ሌላ በሚመለከተው አካል አንዳንድ ድርጊቶች ከመፈጸማቸው በፊት ኢንፎርሜሽን አግኝቶ ለማስቆም ይቻል ዘንድ በማሰብ ነው ይህንን ምርጫ የስልክ መስመር ያስተዋወቅ ነው። ሁለተኛ ደግሞ የሚፈጸሙም ካሉና ድንገት ተፈጽመዋል የሚል ኢንፎርሜሽን ተደረሰ እነዛ መላሽ ከመስጠትና ሚቲጌት ከማድረግ አንጻር ይሰራል። ሁለተኛ ነገር ደግሞ ለቀጣይ ምርጫዎች የሚሆኑ ሴቶች ፖለቲካዊ ተሳትፎ ላይ የአድቮኬት ኔትወርክ ለመስራት ይረዳል በሚል መነሻነት ነው።
7711 ላይ ሲደወል ጥቆማ ከተሰጠ በኋላ ምን አይነት ግልጋሎቶች ነው ወይም ደግሞ መጨረሻው እንዴት ነው የሚሆነው?
ያው እዚህ 7711 ነጻ የስልክ መስመር ላይ ሲደውሉ ሰዎች የተለያዩ ጉዳዮችን ይዘው ይደውላሉ። የመጀመሪያ ነገር ጥቆማ ለመስጠትና አካባቢው ላይ ያለውን ነገር እንድናቅ ለማድረግ ሊሆን ይችላል የሚደወለው። ያንን ኢንፎርሜሽን ወስደን የማጣራት ስራ ሰርተን የሚመለከተው አካል ጋር ይሰር በማድረግ መፍትሄ እንዲፈለግለት እናደርጋለን። ሁለተኛ የህዝብ ምክር አገልግሎት ፈልገውና ምን አይነት መፍትሄ ማግኘት እንደሚችሉ ከህግ አንጻር ያለውን ነገር ለማወቅ ሊሆን ይችላል። የሆትላይን ወይም ደግሞ የነጻ የስልክ መስመሩ ኦፕሬተሮቻችን የህግ ባለሙያዎችና የህግ ባክግራውንድ ያላቸው ናቸው እና አስፈላጊውንም የህግ ድጋፍ ለመስጠት አሰልጥነን በዛ ቦታ ላይ ያሰማራናቸው ናቸው እና አስፈላጊውን የህግ ድጋፍ እንዲሁም ደግሞ መሄድ የሚጠበቅባቸውን አስፈላጊ የህግ አስፈጻሚ ጠቁማቸዋለን እና ፈርዘር ደግሞ አብረናቸው ማማከር አገልግሎት፣ አቤቱታ የመጻፍ፣ አንድ አስፈላጊነቱ ጥብቅና የመቆም አገልግሎትም ይሰጣል እና ከኛ ደግሞ እነዚህን አገልግሎቶች የሚፈልጉ መሆኑን ጠይቀ ደዋዮቹ በሚፈልጉት መልኩ እናስተናግዳቸዋለን ማለት ነው። የሚሰጡት ኢንፎርሜሽን ምስጢራዊነቱ በተጠበቀ መልኩ ማንነታቸውን በማይጎዳ መልኩ ነው የምንቀበለው እና ጉዳዩን ወደ አስፈላጊ አካል እንኳን ይዘነው እንዲት በሚባልበት ጊዜ ለሰውየው ደህንነት አስፈላጊ የሆኑትን እርምጃዎች ከሚመለከታቸው ባለድርሻ አካላት ጋር አብረን እንሰራለን። ግን የዚህ ኤክሰፕሽን አለው። የሀገር ደህንነትን አደጋ ላይ የሚጥልና ሌሎች ከባድ አደጋን ሊያስከትል የሚችሉ ኢንፎርሜሽኖች ከሆኑ የደረሱንና ሰውየው ለማንም ኮሚኒኬት አይደረግ ተብሎ ቢልም እንኳን የሰውየውን ማንነትና ደህንነቱን እንደተጠበቀ ሆኖ በደረሰን ኢንፎርሜሽን መሰረት ግን የጥንቃቄ እርምጃ እንዲወሰድና አስፈላጊ ነገር እንዲደረግ ኖቲፋይ የማድረጉን ስራ እንሰራለን የሚመለከተው አካል ማለት ነው።
ይሄ መርሃ ግብር ወይም የነጻ የስልክ ጥሪ አገልግሎት ከመቼ እስከ መቼ ነው የሚቆየው?
በመደበኛነት 7711 የሚቀጥል ነው። አሁንም በይፋ ያስጀመርነው መጋቢት ላይ ነው። በአገር አቀፍ ደረጃ ጠቅላላውን አገልግሎት የሚሰጥ እቺ ለምርጫ የጀመርነው ቅድመ ምርጫ አለ፣ የምርጫ ቀን አለ፣ ከዛ ድህረ ምርጫ አለ። የሶስቱን ጊዜ ይቆያል ማለት ነው።
እሺ፣ በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልጊው መልእክት ካለ?
በጣም አመሰግናለሁ። ያው 7711 ብሎ ነጻ የስልክ ጥሪ ማዕከል መኖሩ ብቻ አይደለም እና ማዕከሉ ለህዝብ ተደራሽ ማድረጉ ትልቁ ፓርት ስለሆነ እናንተም ደግሞ ይህንን ኃላፊነት ወስዳችሁ ለጋበዛችሁን በጣም አመሰግናለሁ።
እሺ፣ እኔም በጣም አመሰግናለሁ። ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሰጡትና ሾልኮ የወጣ ነው በተባሉ አስተያየት ሀገራችን በኢትዮጵያ በተለይም ደግሞ በትግራይ ክልል እየተካሄደ ያለው የአረመኔነት ስራ እንዲቆም ለመናገር ብዙ ጊዜ ሞክሬ አልተፈቀደልኝም ብለዋል። በኦሮሚያ፣ በቤኒሻንጉል፣ በሸዋሮቢት እና በልዩ ልዩ አካባቢዎች ችግር መኖሩንም ጠቅሰው ነገር ግን የትግራይን ያህል አይደለም። የትግራይ ክልል እጅግ የከፋና ጭካኔ የተመላበት ነው። ይህንንም ዓለም አውቆታል ብለዋል። በሌላ በኩል ይህንን የፓትርያርኩን መግለጫ ተከትሎ መግለጫ የሰጡት የቅዱስ ሲኖዶስ ዋና ጸሐፊና የሲዳማና የጌዲዮ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ መሆኑን ገልጸው ያለ ሲኖዶሱ እውቅና ምንም አይነት መግለጫ መስጠት አይችሉም ብለዋል። ስለዚህም መግለጫው በሲኖዶሱ የማይታወቅና የግላቸው መሆኑ እንዲታወቅ ብለዋል። በእነዚህ መግለጫዎች ዙሪያ የሁለት እንግዶች አስተያየት ጠይቃ በትላንትናው ዕለት የመጀመሪያውን ክፍል ያስደመጠችን ጽዮን ግርማ ክፍል ሁለቱን ለዛሬ ይዛለች። የጠቅላይ ቤተ ክህነት ቅርስና ቤተ መጻሕፍት ወመዘክር መምሪያ ኃላፊ መምህር ልሳነ ወርቅ ደስታ ከምታቀርበው ተከታይ ጥያቄ የዛሬውን ክፍል ሁለት ትጀምራለች።
ወደ መግለጫው ሐሳብ ደግሞ ስንሄድ በመተከል እንደዚህ ያለውን ሌሎችንም ጥቃት ከገለጹ በኋላ የትግራዩ ይለያል ብለው ማለታቸው እንደ አባትነታቸው ሁሉንም በእኩል ማየት እንደሚገባቸው አንዱን ችግር ከአንዱ አበላልጠዋል ብለው ሐሳብ የሚሰጡ ትችት የሚሰነዝሩ አሉ። የእርሱ አስተያየት በዚህ ላይ ምንድነው?
ችግር ደርሶማ በኦሮሚያ ክርስቲያን በኦሮሚያ ክልል ጣን ክርስቲያን ሲገደሉ እኮ እያለቀሱ እጃቸው ማይክሮፎን መያዝ እስከሚያቅተው ድረስ በሄዱበት ሲያለቅሱ መግለጫ ሲሰጡ አይደለም የመጡት? አዎ፣ በራሰ ነገር በሁሉም ኢትዮጵያ ችግር ተከስተዋል። መንግስትም እኮ በአደባባይ ሲገሰጽ መጥተዋል። ፖሊስ ጠብቅ አለን አልተባልኩም እስከሚል ድረስ። ታዲያ በመላ ኢትዮጵያ በአብዛኛው ግን በትግራይ ይበዛል እኮ። ታዲያ እውነት እንነጋገር ከተባለ በትግራይ የደረሰ ጉዳት በሌላ ቦታ ደርሰዋል ብሎ የሚያስብ ሰው ይኖራል? ማንም ኢትዮጵያዊ ክርስቲያኑም ሙስሊሙ የሚያምንበት እኮ ነው፣ ይህንን ዓለም ያወቅበት እኮ ነው። ስለዚህ ችግር ደርሰዋል። በአብዛኛው ደግሞ በትግራይ እየደረሰ ደግሞ ይለያሉ። በትግራይ እየደረሰ ምንድን ነው? 1 2 3 4 ማለት ይቻላል፣ መቁጠር ይቻላል። ስለዚህ እኔ ቅዱስ ፓትርያርኩ የባሰውን ነገር የትግራይ ሪፖርት ገና በየአህጉረ ስብከቱ ሪፖርት ሲቀርብ እኮ ጉድ ይታያል። የቀረበላቸው ሪፖርትም እኮ አለ። ስለዚህ እኔ አሁን የደረሰው ጉዳት የቅዱስ ፓትርያርኩ ሀሳብ ነው እንጂ ራሴ በምጠየቅበት ጉዳቱ በማውቀው ነገር ራሴ ገልጠዋለሁ። ስለዚህ በመላ ኢትዮጵያ ችግር አለ፣ በትግራይ ይበዛል ማለት ይህንን እንደ ኃጢአት ሊቆጠር አይገባም አይነኝ። ምክንያቱም ችግሩ ይታወቃል። መንግስትም ያውቀዋል፣ ዓለምም ያውቀዋል። ሪፖርትም አላቸው። ቅዱስ ፓትርያርኩ እኮ ሪፖርት አላላቸው። ተጠቃልሎ ስላልመጣ ለሲኖዶስ ገና ስላልቀረበ ነው እንጂ እያንዳንዱ አህጉረ ስብከት ሲያቀርቡ እኮ ችግሩ ምን ያክል እንደሆነ እኮ ማንም ያውቀዋል። ስለዚህ በመላ ኢትዮጵያ ችግር አለ፣ በአብዛኛው ደግሞ በትግራይ ይበዛል ጉዳቱ ማለት ይህንን በእኔ በኩል ተገቢ መልስ ብዬ ነው የማምነው።
ከዚህ አስተያየት ጋር የተለየ ሀሳብ ላላቸው የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መላከ ህይወት ቆሞስ አባ ወልደ ኢየሱስ ሰይፈ ጥያቄ አቀረብንላቸው። የፓትሪያርኩን ሐሳብ የሚደግፉ ሰዎች የሚያነሱት ነገር ምንድነው? ደጋግሜ ሚዲያ አጣሁኝ፣ ታፈነ፣ መግለጫም ሰጥቼ ያ መግለጫ አልተላለፈም፣ ታፈነ። ከዚያ ደግሞ የትግራዩ ሁኔታ ይለያል፣ ብዙ ግፍ ነው የደረሰው። እሳቸው ሐሳባቸው መግለጽ ስላልቻሉ ተሾልከው ሐሳባቸው ሊሰጡ የተገደዱት። ከዚህ በፊት ደግሞ አልቅሰው ጭምር የሌሎችን በደሎችና ግፎች ሲናገሩ ተሰምተዋል የሚል አስተያየት ይሰጣሉ። እርሶ በዚህ ላይ ምን ይላሉ?
እኔ አሁንም እኔ ከዚህ ተቃራኒ ነኝ የምለው ምንድን ነው? እኔ ግሌን ነው የምናገረው። እንደ ቤተክርስቲያንም ብዙዎችም ያምኑት ይህንን ነው። ምንድን ነው? አንደኛ የትግራይ ነገር ልዩ ነው የሚያስብለው። እንደውም የትግራይ ነገር አንገብጋቢ ነው። የትግራይ ነገር እኮ ራሳቸው ሰዎቹ ራሳቸው በነበሩት በጠብጫሪነት ንጹሐን ዜጎች፣ ንጹሐን ወታደሮች፣ ሀገር በሚጠብቁ ወታደሮች ላይ በወሰዱት እርምጃ ነው። ይሄ ዓለም አቀፍም ህጉ አይደግድም። ይህንን ልጅ ሚኒቴሪ ሀገር የሚጠብቅ ሰው መሳሪያ ያለው ሰው ፊት ለፊት ቢተኩሱ እኮ ችግር የለም። በተኙበት እርምጃ የወሰዱባቸው። ስለዚህ ከዚህ አንጻር ነው መንግስት ተገፋፍቶ ወደ ውጊያ የገባው። ይሄ በትክክል አገር አውቆት ዓለም አውቆት በምክር ቤት አጥልቆ ነው ይሄ ውጊያ የጀመረው። ይሄ ውጊያ ሲጀምር ደግሞ ይሄ ትክክለኛ ነገር ነው። ከዚህ ንቅስ የማይካድራ ጉዳይ የለም ወይ? አንገብጋቢ የሆነው አሁን እሳቸው በዛ ሰዓት በዚህ ሚዲያ ለምን አልገለጹ? ይሄ ትላንትና መጥተው እሳቸውን የቀረጸ ሚዲያ ራሱ አለ። ለምን በሱ ሚዲያ ራሱ በዛ ሰዓት ለምን አልገለጹም? ይሄ ህዝብ ሲሞት ለአንድ ወገን ለአንድ ክልል የቆሙ ናቸው ያን ያስብላቸውም አንዱ ይሄ ነው። ታፍነዋል ለሚለው ነገር ደግሞ ማንም ያፈናቸው የለም። ከዚህ ጊዜ የተናገሩትም በተደጋጋሚ ምናልባት ልንገልጸው እንችላለን፣ ጸሎት ልናደርግ ለተሞቱ ሰዎች ጸሎት ልናደርግ ተብሎ ቅድስት ስላሴ እንደውም ከዚህ በከፋ ነበር የተናገሩት። ያ ደግሞ ወደ ህዝብ ሲቀርብ ጥሩ አይደለም። ያንን ቆርጠው ነው እኛም ይሄ ነገር እንዲተላለፍ አልፈለግንም። ለምን ያኔም እንደዚሁ ነው ህዝብን የሚወነጅል መንግስትን የሚወነጅል የተደረገ ነገር ይሄ ነው ብሎ ለአንድ ብሔር ብቻ የቆመ ንግግር ነበረ። ለዚህ ነው እንጂ ተቃውሞ የደረሰነ። እኛ እኮ ቅዱስ ፓትርያርኩ አባታችን ናቸው፣ መሪያችን ናቸው፣ የክህነት አባታችን ናቸው። ምን ብለን ነው እኛ እሳቸውን የምንቃወመው? ምን ብለን ነው እሳቸውን ፈልግን የምንለው? ስለዚህ ምንም የደረሰባቸው አድሏዊ ነገር የለም። አድሏዊ ነገር አለመኖሩን ደግሞ አሁን ያለው መንግስት በያለንበት እንድንበረታ እንደውም ለሁለት ተከፍሎ የነበረውን ሲኖዶስ አይደለም አንድ ያደረገው ይሄ መንግስት።
በአጠቃላይ በትግራይ ሁኔታ ቤተ ክርስቲያኒቱ በአግባቡ ድምጿን አሰምታለች ወይ? ለምሳሌ ቤተ ክርስቲያን ፈርሷል፣ የተመቱ ቤተ ክርስቲያኖች አሉ፣ የተገደሉ ጳጳሳት አሉ፣ ሌላ አገር ጦር ለምሳሌ የኤርትራ ወታደሮች መግባታቸውን መንግስት አምኗል። በትግራይ የደረሰውን ሁኔታ በተመለከተ በቤተ ክርስቲያኖች ላይና በህዝበ ክርስቲያን ላይ የደረሰውን ሁኔታ በተመለከተ ቤተ ክርስቲያን በአግባቡ ድምጿን አሰምታለች ወይ? እንዳጠቃላይ
እንግዲህ በሀገር ውስጥ ያለው ቤተ ክርስቲያን ድምጽ የምታሰማው በግድ የሆነ ነገር ነው። አገር በዓለም ደረጃ እየታወቀ በሀገሪቱ ላይ ጦርነት ያወጀ አካልን መንግስት አዋጅ አውጆ በምክር ቤት ወስኖ በፓርላማ አቅርቦ ወስኖ በሚኒስቴሮች ምክር ቤት ወስኖ ውጊያ የጀመረውን ነገር ቤተ ክርስቲያን ደግሞ ሰላም ነው የምትሰብከው እንጂ ይህንን ነገር አወግዛለሁ ብሎ ማወገዝም አይጠበቅባትም። ለምንድን ነው የማይጠበቅባት? ሀገራዊ ጉዳይ ነው፣ በትክክል የሚታወቅ ነው፣ ዓለም የሚያውቀው ነው፣ መንግስት የሚያውቀው ነው። ጥፋት ነው ብሎ ነው ውጊያ የጀመረ። በውጊያ ውስጥ ደግሞ የሚያተርፈው ነገር ይሄ ነው። ከውጊያ የሚገኝ ነገር የለም። ስለዚህ ሰዎቹ ከአንድ የሁለት ሽምግልና የሃይማኖት አባቶች እኮ እኛ ወደ ትግራይ ክልል እኮ ስንት ጊዜ ነው ሽምግልና የሄድነው? እየተዋረድን ነው የተመለስ ነው። ጫማችንን እያስወለቁ እየፈተሹ ነው የመለሱን። ስለዚህ ከዚህ በላይ ሃይማኖት አባት ድምሻው ምንድን ነው ማድረግ ያለበት? ይሄ ነገር ሳይመጣ ጦርነት ለማንም አይበጅም፣ እባካችሁናል፣ አንፈልግም እኛ ዘን ብለው እኛ ምንዋጓርደን አቁን። ከዚህ በላይ ምንድን ነው የምናደርገው እኛ? ስለዚህ ሃይማኖት ተቋማቱ የሚገባውን ነገር አድርገዋል።
ግን
መጀመሪያም ገና እንትኑም ጦርነቱም ሳይጀምር የሚገባውን አድርገዋል ሃይማኖት አባት።
የሰብአዊ ቀውሱን በተመለከተ የሰብአዊ ረዴት አቅርቦት
የሰብአዊ ቀውሱን በተመለከተ ደግሞ ሁላችንም ተሰባስበን ሄደን ትግራይ ክልል በአዲስ አበባ ሀገረ ስብከት ብቻ ወደ 15 ሚሊዮን ብር አዋተን ቀውሱ ለሰብአዊ ቀውሱ የሚያገለግል ነገር ይሰናል። በአዲስ አበባ አስተዳደር ደግሞ ወደ 140 ምናምን ሚሊዮን ብር የሚሆን ሂደን ከገንዘቧ ጋር ከሃይማኖት አባትን ከተወጣጡበት ጋር መቀሌ ድረስ ሄደን እርዳታውን ሰጥተን የተጎዱትን ህጻናትና የተጎዱትን ሰዎች በሆስፒታል ሄደን ጎብኝተን አኗኗሩን አይተን እዛው ጋር ቆመን መግለጫ ሰጥተን ፍቅራችንን ገልጸን ከጦርነት ምንም የሚክሳራ እንጂ ምንም የማይገኝ ነገር አለመኖሩን ሁሉ ገልጸን አሳምነን የተመለስ ነው። ይህን ሁሉ እያደረግን ነው እኛ። ነገር ግን አንድን ነገር መርዳትና ነገሮችን ገልብጦ ለፖለቲካ ፍጆታ ማዋል ግን እየቀላቸው ይለያያሉ። አሁን እሳቸው ህዝቡን መርዳት አይደለም፣ ለህዝቡ መቆም አይደለም፣ የፖለቲካ አጀንዳ ማቅረብ ነው። እሳቸው ከእሳቸው የሚጠበቀው በዚህ ሰዓት ከየአዲስ አበባ ከሚኖሩ አብያተ ክርስቲያናት እያስተባበሩ ለነዚህ አካላት እርዳታ እንዲደርሳቸው ወደ ነበረ ኑሯቸው እንዲመለሱ የማድረግ ስራ ነው እንጂ
የሃይማኖት አባቶች ተሰባስበው በሚመሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እንዲህ ያሉ የመግለጫ ውዝግቦች ችግሩን ለመፍታት ያስችላሉ ወይ? ቤተክርስቲያኒቱንና ምእመናኑንስ አይከፋፍልም ወይ? በቀጣይስ ምን አይነት መፍትሄ ማበጀት ያስፈልጋል? የሚሉ ጥያቄዎችን አንስተን ምላሽ ሰጥተውናል። የመጨረሻውን ክፍል በእሁድ ምሽት ዝግጅታችን ይጠብቁን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። የዌብ እና የማህበራዊ መገናኛ ፕሮዲሰራችን ደግሞ አባየው ገበያው ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።